የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ ትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ክብሯን አድማጮቼ እንደምን አመሻችሁ። ዛሬ በቃሉ ማድ ፊት ቀርበን ነገ ደግሞ ከዚህ ቀደም የተማርናቸውን ረስተን በባዶነት መቅረቡ ብቻ ጥሩ አይደለም። እግዚአብሔር ባለፉት ቀናት በእውነት ከዚህ ከመጽሐፍ መክብብ ታላቅ ነገርን ከሰለሞን ሕይወት አቋያ ሲያስተምረን ነበር። ዛሬም የዚያኑ ተከታታይ ክፍል ይዘንላችሁ ቀርበናል። እግዚአብሔር አው ለሚሰማ ለሚያዳምጥ ሰው ለመናገር መንገድ አለው። ምንም የሚከለክለው ነገር የለም። እስቲ በማስቀደም የለቱን ዝግጅታችንን በዚህ ዝማሬ እንጀምር። ዝማሬው እግዚአብሔር ለዘላለም እየተመሰገነ ይሁን። እንጸልይ። የሞትን መውጊያ የሰበርክ የዘላለም ንጉሥ ኢየሱስ ክርስቶስ፣ ባሪያዎች ልጆች በዚህ ሰዓት በፊት ተሰብስበናል። ታምነን የቀረብነው አንተን ብቻ ነው። በሰማይ በምድር መግዛት የምትችል በቅንነት ልጆችን የምትመራ እንዳንተ ያለ እውነተኛ አምላክ የለም። አቤቱ አባታችንና አምላካችን ሆይ፣ ሰው ወዳጁን ምጥሎ ፊቱን ማዙሮ ሊኮበልል ይችላል። አንተ ግን ፊትህን ያልቀየርክብን ያልተለዋወጥክ በታማኝነት በዙፋን ላይ አንተ ለዘላለም የምትኖር አንተ ብቻ ነህ። ደግፈናል። እነሆ እግሮቻችን ደግሞ ከዓለም ቅብዝብዝነት በቤትህ እንዲቆሙ ጽድቅን ከናፍርቶቻችን ይናገሩ ዘንድ አንተ ያደረክ ምን አይነት ኃይለኛ፣ ምን አይነት ግሩም፣ ምን አይነት ብርቱ፣ ኦ እንዴት አይነት ድንቅ አምላክ ነህ! እግዚአብሔር አባታችን ሆይ ልባችን ባንተ ደስ ይሰኛል። ስለዚህም ወደንና ፈቅደንና መሰግነሃለን። እንዲሁም ደግሞ ላንተ እንገዛልሃለን በሕይወታችን ዘመን ሁሉ ግራቀኛችንን ሳንመለከት ነው እግዚአብሔር አባታችን ሆይ የልጅን የኢየሱስ ክርስቶስን የመስቀል ፍቅር ፊለፊታችን ያያየን መጓዝ የምንችልበትን ጸጋ እንድሰጠን በዚያውም ደግሞ እንደ ልመናችን እንደ መሻታችን አቤቱ አምላካችን ሆይ ሁለንተናችንን ሕይወታችንን ባንተ እንድታጸናልን እንማጸንሃለን። አቤቱ ጌታችን ሆይ በዚህች ምሽት ደግሞ ከቃል ማድስ እንማርሳለ መንፈስ ቅዱስ አስተማሪውን ልከህ አስተምረን ያልገባንን ያልተረዳነውን የደከምንበትን ያነከስንበትን ነው እግዚአብሔር አምላካችን ሆይ ብዙ ብዙ ነገሮቻችንን አንተ ሳትመለከት በድንቅና በቸርነት አመራር እግዚአብሔር አምላኬ በመካከላችን ተገኝተ ሕይወታችንን እንድትባርክን ለምንሃለን። እግዚአብሔር ሆይ ስለዚህም ሁሉ ስም ለዘላለም ይክበር ይመስገን። በልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን። ክቡራን አድማጮቼ ባለፈው ጊዜ ከመክብብ ምዕራፍ 2 ሰለሞን ደስታን ወይም ተድላን ፍለጋ ስላደረገው ጉዞ ተመለከትንና ወደ መጨረሻ ላይ የምንኖረው ለግላችን ብቻ እስከሆነ ድረስ የእግዚአብሔር ሰዎች መሆን ዳግም ያልተወለድን ኃጢአተኞች ሁሉም ነገር ከንቱ መሆኑን መገንዘብ አለብን። የለፋንበትና የደከምንበት ነገር ሁሉ ጉምን የመጨበጥ ያክል ሲሆንብን መጨረሻ ላይ ምሬት ሊያድርብን ይችላል። ሆኖም የነገሮች ገጽታ ከዚህ የተለየ ሊሆን ስለማይችል ምንም ማድረግ አንችልም ብለን ትምርታችንን መደምደማችን የሚታወስ ነው። አዎ ዛሬም ለጥናታችን ያመቸን ዘንድ መለስ ብለን ከመክብብ ምዕራፍ 3 የለቱን ዝግጅታችንን ወይም ጥናታችንን እንጀምራለንና እስቲ መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጉና መክብብ ምዕራፍ 3 ቁጥር 1 ነው። መክብብ ምዕራፍ 3 ከቁጥር 1 እስከ 8 ያለውን አብረን አንድ ላይ እንመለከታለን። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን። ወዳጆቼ አንዳንድ ሰዎች የአርባ ቀን ዕጣ ፈንታ የሚሉት ነገር አላቸው። እንደነዚህ አይነት ወገኖች ወይም ሰዎች ሁሉም ነገር የታቀደና የተደነገገ ስለሆነ ምንም ማድረግ አይቻልም የሚል አመለካከት አላቸው። ሰለሞንም ከጊዜ በኋላ እንዲህ ያለ አመለካከትን ይዟል። እስቲ ቀጥለን እንመልከት። ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው፣ ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው፣ ዋይ ለማለት ጊዜ አለው፣ ለመስፈንም ጊዜ አለው፣ ድንጋይ ለመጣል ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው፣ ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው፣ ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው፣ ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው፣ ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው፣ ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው ሲል ይናገራል። ክብሯን አድማጮች በዘመናችን ሁሉንም ነገር እንዳመጣጡ መቀበል የሚል አባባል በስፋት ተለምዷል። ሰለሞንም ሁሉንም ነገር በጊዜ ሂደት ውስጥ እንደሚፈጸም ያለውን እምነት ነበር ከላይ በተመለከትነው ክፍል ያንጸባረቀው። እስቲ ቀጥልና አድርግና ደግሞ ከቁጥር 9 እስከ 14 ያለውን እናንብብ። ለሰራተኛ የድካሙ ትርፍ ምንድነው? እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸው ንጥረት አይቻለው። ነገሩን ሁሉ በጊዜው ውብ አድርጎ ሠራው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ እየሠራውን ሥራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው። ሰው ደስ ከመሚለውና በሕይወቱ ሳለ መልካምን ነገር ከመያደርግ በቀር መልካም ነገር እንደሌለ አወቀ። ደግሞም ሰው ሁሉ ይበላና ይጠጣ ዘንድ በድካሙም ሁሉ ደስ ይለው ዘንድ የእግዚአብሔር ስጦታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቀ። ሊጨመርበት ወይም ከርሱ ሊጎድል አይችልም። እግዚአብሔርም በፊቱ ይፈሩ ዘንድ አደረገ ሲል ይናገራል። አንዳንድ ሰዎች ሕይወት እንደ ብርቱካን ወይም እንደ ሎሚ ነው፣ ውስጡ ያለውን ነገር ሰው እንዲያገኝ ከተፈለገ መምጠጥ ወይም ጨምቆ መጠጣት ይገባዋል ይላሉ። ሕይወትን ወገኖች ለማጣጣም የሚችሉትንና መልካም መስሎ የታያቸውን ቢያደርጉም ሕይወት ግን የተጠበቁትን እርካታ ሳሰጣቸው ትቀራለች። ደግሞም ከፀሐይ በታች በፍርድ ስፍራ ኃጢአት፣ በጽድቅም ስፍራ ኃጢአት እንዳላየው እያለ ሰለሞን በቁጥር 16 ላይ ይናገራል። ሰው ሁሉ ክፉ ነው፣ አንድም ጊዜ እንኳ እምነት የሚጣልበት ሰው የለም ይላል ጸሐፊው። በሌላ በኩል ደግሞ መጽሐፍ ቅዱስ ሁሉ ኃጢአት ሠርተዋል ይላል። ሮሜ ምዕራፍ 3 ቁጥር 23ን ተመልከቱ። እስቲ አሁን ደግሞ አለፍ ብለን ከመክብብ ምዕራፍ 3 ቁጥር 17 እስከ 20 ያለውን አንድ ላይ እንመልከት። እኔም በልቤ በዚያ ለነገር ሁሉና ለሥራ ሁሉ ጊዜ አለውና በጻድቅና በኃጢአተኛ ላይ እግዚአብሔር ይፈርዳል አልኩ። እኔ በልቤ ስለ ሰው ልጆች እንደ እንስሳ መሆናቸውን እንዲያዩ እግዚአብሔር ይፈትናቸው አላልኩ። የሰው ልጆችና የእንስሳ ዕድል ፈንታ አንድ ነው፣ ድርሻቸውም ትክክል ነው። አንዱ እንደሚሞት ሌላውም እንዲሁ ይሞታል። የሁሉም እስትንፋስ አንድ ነው፣ ሁሉም ከንቱ ነውና ሰው ከእንስሳ ብልጫ የለውም። ሁሉ ወደ አንድ ቦታ ይሄዳል፣ ሁሉ ከአፈር ነው፣ ሁሉም ወደ አፈር ይመለሳል ሲል ይናገራል። ከላይ የተመለከትነው ሁሉ የሚያንጸባርቀው ወገኖቼ ከፀሐይ በታች ያሉ ሰዎችን አስተሳሰብ ነው። ሰዎች በተለያዩ ነገሮች ተሳትፎ የሚያደርጉት የሚያገኙትን ጥቅም ግምት ውስጥ በማስገባት ነው። አንዳንዶች ለስፖርታዊ እንቅስቃሴዎች ግምት ይሰጣሉ፣ ሌሎች ለሙዚቃ፣ ሌሎች ደግሞ ለስነ ጽሑፍ የተለየ ግምትና አክብሮት ይሰጣሉ። በመሰረቱ እነዚህ ነገሮች ሁሉ በራሳቸው ስህተት ባይሆኑም ለራሳችን እርካታና ጥቅም እንደምንጠቀምባቸው ግልጽ ነው። ቁጥር 21ና 22 የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳም ነፍስ ወደ ታች ምድር እንደምትወርድ የሚያውቅ ማን ነው? ያም ዕድል ፈንታው ነውና ሰው በሥራው ደስ ከሚለው በቀር ሌላ መልካም ነገር እንደሌለ አየው። ከርሱ በኋላስ የሚሆነውን ያይ ዘንድ የሚያመጣው ማን ነው ይላል። ሰው ከእንስሳ የተለየ መሆኑን ሰለሞን ይቀበላል። ምክንያቱም እርሱ እንደሚለው የሰው ነፍስ ወደ ላይ ሲወጣ የእንስሳ ነፍስ ግን ወደ ታች ይወርዳል። ያም ሆኖ ግን ሕይወት ጊዜያዊና አጭር ስለሆነ ዋጋ ቢስ መሆኑን ነው የምንመለከተው። ወዳጆቼ እንደ እግዚአብሔር ብርቱ ማን ነው? እንደ እግዚአብሔር ኃይለኛ ማን ነው? ሁሉን እግዚአብሔር በሥራቱ ያስተካክላል። ነፍሳችን ብዙ ጊዜ ትቅበዘበዛለች፣ ብዙ ጊዜ ትጨነቃለች። አዎ ከባርነት አገር ነጻ አውጥቶ እግዚአብሔር ደግሞ በዚህ አይነት መልክ በፊቱ እንድንመላለስ ረድቶናል። ኃይለኛ እርሱ አይደለም እንዴ ወዳጆቼ? ከባርነት ቀንበር ስርም ደግሞ ያላቀቀን ነፍሳችን እንደ ወፍ እንድትዘል ያደረገው እግዚአብሔር አምላካችን ነው። ስሙ ለዘላለም ይክበር ይመስገን። እግዚአብሔር ይክበር ይመስገን። አዎ፣ ማኅተሙን የፈታው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ስለዚህ እኔና እናንተ በእርሱ እንታመናለን። ዛሬ የተደገፍንበት ነገ ሲጥለን፣ ዛሬ የታመንበት ነገ ሲከዳን፣ በማይከዳን በልዑል እግዚአብሔር መደገፍን መርጠናልና ደስ ልንሰኝ ይገባናል። እንግዲህ ክብሯን አድማጮቼ የምዕራፍ 3 ትምህርት እዚህ ላይ እንደመድምና አሁን ደግሞ በቀረን ጊዜ ወደ ምዕራፍ 4 ተሸጋግረን እግዚአብሔር የሚያስተምረንን አብረን እንመለከታለን። በእኔነት ፍልስፍና ላይ ተመርኩዞ የሕይወት ርካታን ለማግኘት የሚያደርገውን ምርምር ሰለሞን ወደፊት ገፍቶበታል። ይህም ምዕራፍ የዚሁ ጉዞ ወይም ምርምር የሚያወሳ ቀጣይ ምዕራፍ ነው ማለት ነው። ቁጥር 1ን እናንብብ። እኔም ተመለስኩ፣ ከፀሐይ በታችም የሚደረገው ንግፍ ሁሉ አየው። እነሆም የተገፉት ሰዎችን ባነበረ የሚያጽናናቸውም አልነበረም፣ በሚገፋቸውም እጅ ኃይል ነበረ፣ እነርሱ ግን የሚያጽናናቸው አልነበረም ይላል። ይህ አነጋገር ያንዴ ታወቀ ፖለቲከኛ አነጋገርን ይመስላል። ምንጊዜም ቢሆን እኔነት የመተሳሰብና አብሮ የመኖር ተቃዋሚ ነው። አስተዋላችሁ? እኔነት የመተሳሰብና አብሮ የመኖር ተቃዋሚ ነው። የኔነት ጫናና መዘዙ ደግሞ ይበልጥ ሲበድል የሚታየው ድሆችን ነው። በየትኛውም ሥርዓትና የፖለቲካ አስተሳሰብ የድሆችን መብት ማስከበር ሰፊ ሽፋን የሚሰጠው ጉዳይ ቢሆንም ድሆች ግን ሲበደሉ ነው የሚታየው በየጊዜው። በደል ባለበት ቦታ ደግሞ የተቃውሞ እንቅስቃሴ መኖሩ የግድ ነው። ቁጥር 2 እና 3 እኔም እስከ ዛሬ በሕይወት ካሉት ይልቅ በቀድሞ ዘመን የሞቱትን አመሰገንኩ፣ ከነዚህም ከሁለቱ ይልቅ ገና ያልተወለደው ከጻይም በታች የሚደረገው ንግፍ ያላየው ይሻላል ይላል። ምናልባትም ሰዎች ምን ነው ሞቼ በተገላገልኩ ሲሉ ሰምታችሁ ይሆናል። ለብዙዎች ሞት ፎይታና መገላገያ መስሎ ይታያቸዋል አይደለም እንዴ? አው ስንናደድ ስንበሳጭ ተስፋ ስንቆርጥ ምን ነው እግዚአብሔር ባልፈጠረኝ ምን ነው ቀኔን አሁንኑ ባደረገና ከዚህ ምድር በወሰደኝ እንላለን። አንዳንዶች ደግሞ ሐሳብና ጭንቀታቸው ለራሳቸው ሳይሆን ለመጪው ወይም ለቀጣዩ ትውልድ ነው። ስለሆነም በዚህ ዘመን ከሚወለዱ ይልቅ ባይወለዱ ይሻላቸው ነበር ይላሉ። በሁለቱም መንገድ አባባሉ ያመጽ ነው። ቁጥር 4 ደግሞም የሰውን ድካምና የብላት ሥራውን ሁሉ ተመለከትኩ። በባልንጀራውም ዘንድ ቅናት እንዲያስነሳየው ይም ደግሞ ከንቱ ነፋስን እንደመከተል ነው ይላል። እኔነት የተጠናወተው ሰው ሰዎች ሁሉ የተስማሙበትን ሥርዓት ይቃወማል። ጭቆናንና የፍትህ መዛባትን ይቃወማል። በጣም የሚገርመው ደግሞ ጭቆናንና የፍትህ መዛባትን ለማስተካከል የሚሰሩ ወገኖችንም ቢሆን በደጋ ይመለከታቸውም። ልፋታቸውና ጥረታቸውን እንደ ከንቱ ነገር ይቆጥረዋል። ይሄ ደግሞ ጽልመተኛነት የተጠናወተው አመለካከት ነው። ቁጥር 5 ሰነፍጆቹን ኮርትሞ ይቀመጣል የገዛ ሥጋውንም ይበላል ይላል። ሰነፍ ሰው ይህ ሊመጣብኝ ይችላል ብሎ ጥንቃቄ ማድረግ አይፈልግም። በርትቶ መስራትና አኗኗሩን መለወጥም አይፈልግም። ይልቁንም አላስፈላጊ ጥፋትና ጉስቁልናን በራሱ ላይ ይጋብዛል። ቁጥር 6 በድካምና ነፋስን በመከተል ከሁለት እጅ ሙሉ ይልቅ አንድ እጅ ሙሉ በእረፍት ይሻላል ሲል ይናገራል። ጭንቀትና ውጥረት ባለበት ሁኔታ ብዙ ከማግኘት ይልቅ ሰላም ባለበት ሁኔታ ጥቂት ማግኘት እንደሚሻል ብዙዎቻችን እንስማማለን አይደለም እንዴ? ምክንያቱም ህውከት መንፈስን ያውካል፣ መንፈስን ይረብሻል፣ ሰላምን ያሳጣል፣ ፍሪያማነትን ያዳክማል። ቁጥር 7 እና 8 እኔም ተመለስኩ ከጻይም በታች ከንቱን ነገር አየው። አንድ ሰው ብቻውን አለ፣ ሁለተኛም የለውም፣ ልጅም ሆነ ወንድም የለውም። ለድካሙ ግን መጨረሻ የለውም። አይኖቹም ከባለ ጠግነት አይጠግቡም። ለማን ደክማለሁ? ሰውነቴንስ መልካሙን ነገር ለምን እነፍጋታለሁ ይላል። ይህም ደግሞ ከንቱ ነገር ክፉ ምጥረት ነው ሲል ይናገራል። በዚህም ሆነ በዚያ አመለካከቱ ትክክል አይደለም። ጽልመተኛነት የተጫጫነው አስተሳሰብ መሆኑንም በቀላሉ መረዳት ይቻላል። ጽልመተኛነት የሚጫጫናቸው ሰዎች ብዙውን ጊዜ ራሳቸውን ሲያጠፉ ይታያሉ። እስቲ የዛሬው የመጨረሻ ክፍላችን የሆነውን ቁጥር 9 እና 10 አንድ ላይ እንመልከት። ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። ቢወድቁ አንዱ ሁለተኛውን ያነሳዋልና፣ አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለውምና ወዮለት ይላል። አሁን ደግሞ ከግለኝነት ይልቅ በቡድን መሰባሰብን እንዳማራጭ አቅርቧል። ያም ሆኖ ግን ዓላማው የራስን ጥቅም ማስጠበቅ ላይ ያነጣጠረ ስለሆነ ትክክል አይደለም። አንድ ከመሆን ሁለት ወይም ከዚያ በላይ መሆን እንደሚሻል ይናገራል። ምክንያቱም ድካማቸው መልካም ዋጋ አለውና ይላል። አንድን ነገር ለብቻ ከመስራት ይልቅ በቡድን መስራቱ የበለጠ ጥቅም ያስገኛል። አድማጮቼ፣ አንድ ሰው ለብቻው መኖር ቢፈልግ እንኳ ብቻውን መዝለቅ እንደማይችል ነው ሰለሞን የሚነግረን። የሚያግዘውና ከጎኑ የሚሆን ሰው ያስፈልገዋል። አንዱ ቢወድቅ ሌላው ያነሳዋል። ስለሆነም አንድ ከመሆን ይልቅ ሁለት መሆን ይመረጣል ማለት ነው። ራሲ ከልብ ሲያስፈራራ ተስፋ ማድረግ ሲደማ
ታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።